ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተን እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 10 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገሱ
ሰኞ ሐምሌ 10 ቀን 1322 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርበው የፍኖተ ዲሞክራሲ ሬዲዮ አምባገነንነትን፣ ጸረ ህዝብ አገዛዝን አስመልክቶ በሰፊው ተንትኗል። በዛሬ ዝግጅታችን ከ1985 ዓ.ም ጀምሮ ህዝብ አንድነቱን ጠብቆ በኃይል የተጫኑበትን አገዛዞች መንግሎ እንዲጥል ካስተላለፍናቸው መልእክቶች የመረጥነውን እናሰማለን። በቅድሚያ ዜና።
በጋምቤላ በታጣቂዎች በተከፈተ ጥቃት 15 ሰዎች መገደላቸውን ነዋሪዎች ተናገሩ። በጋምቤላ አኝዋክ ብሔረሰብ ዞን ዲማ ወረዳ ታጣቂዎች በፈጸሙት ጥቃት በተያዘው ሐምሌ ወር ብቻ 15 ንጹሃን መገደላቸውን ነዋሪዎች አክለዋል። ጥቃቱን የፈጸሙት ከደቡብ ሱዳን ተነስተው ወደ ዲማ ወረዳ የገቡ የሙርሌ ጎሳ ታጣቂዎች መሆናቸውን የጠቆሙት ነዋሪዎቹ ሐምሌ ወር ከገባ ጀምሮ ያደረሱት ያለው ጥቃት ተባብሶ መቀጠሉን ተናግረዋል። ከደቡብ ሱዳን ተነስተው ወደ አካባቢ የሚገቡ የሙርሌ ጎሳ ታጣቂዎች አካባቢውን ነዋሪዎች ከመግደል ባለፈ መኖሪያ ቤቶችን እንደሚያቃጥሉና የቁም እንስሳቶችንም እንደሚዘርፉ ተጠቅሷል። ታጣቂዎቹ ከአኝዋክ ብሔረሰብ ዞን በተጨማሪ በኖርዌይ ዞን በሚገኙ ወረዳዎች ጥቃት እያደረሱ ነው የተባለ ሲሆን በኢታንግ ወረዳ ባለፈው ግንቦት ወር ሁለት ሰዎች መገደላቸው ተመላክቷል። እንዲሁም ባለፈው አመት ሐምሌ ከኢታንግ ወረዳ ወደ ጋምቤላ ከተማ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ታጣቂዎች በከፈቱት ጥቃት ቁጥራቸው በውል ያልታወቀ ንጹሃን መገደላቸውን የዓይን እማኞች ገልጸዋል። በተለይ ዲማ ወረዳ ከደቡብ ሱዳን እና ከደቡብ ምዕራብ ኢትዮጵያ ህዝቦች አካባቢ ከጉራ ፈርዳና ሱርማ ወረዳ ጋር የሚዋሰን በመሆኑ በወረዳው በልዩ ስም የሚንቀሳቀሱ ኃይሎች መኖራቸውን ተከትሎ በየዕለቱ ጥቃት እንደሚፈጸም ነው ማሮቹ ያማረው የተናገሩ። ባለፈው ግንቦት 17 2015 አኝዋክ ብሔረሰብ ዞን ነዋሪዎች ፈታተቆች በመገደላቸው ግድያውን የፈጸሙት የኖርዌይ ብሔረሰብ ተወላጆች ናቸው በሚል በኖየር እና በአኝዋክ ብሔረሰብ መካከል ውጥረት እንደነበር ተጠቁሟል። በዚህም በሁለት ብሔረሰቦች መካከል ግጭት መቀስቀሱን ተከትሎ የአካባቢው ነዋሪዎች ተፈናቅለው ወደ ጋምቤላ ከተማ እየገቡ መሆኑን መረዳት ችለናል። ከደቡብ ሱዳን ከሚመጡ የሙርሌ ጎሳዎች በተጨማሪ በኖየር እና በአኝዋክ ብሔረሰብ ዞን የሚንቀሳቀሱ ሌሎች ታጣቂዎች እንዳሉ የጠቆሙት ነዋሪዎቹ ንጹሃንን ከመግደል በተጨማሪ ንብረት ማቃጠልና መዝረፍም እንደቀጠለ መሆኑን አክለውልናል። በመተከል ዞን ቡለን ወረዳ በጸጥታ ችግር ምክንያት ነዋሪዎች እየተፈናቀሉ መሆኑ ታወቀ። በመተከል ዞን ቡለን ወረዳ በጉምዝ ህዝብ ዲሞክራሲያዊ ንቅናቄ ስም እንቅስቃሴ የተባሉ ታጣቂዎች በፈጠሩት የጸጥታ ስጋት የኩቺ እና ኮንጎ ቀበሌ ነዋሪዎች የመኖሪያ አካባቢያቸውን ለቀው እየወጡ መሆኑን ገልጸዋል። በዚህም የሁለት ቀበሌ ነዋሪዎች ሙሉ በሙሉ በሚባል ደረጃ ሀብት ንብረታቸውን ትተው ወደ ቡለን ወረዳ ዋና ከተማ ተፈናቅለው መሄዳቸው ተነግረዋል። ታጣቂዎቹ በኩጂ እና ኮንጎ ቀበሌዎች በየለቱ ስብሰባ ያደርጋሉ። ነዋሪውም አካባቢው ለቆ እንዲወጣ ዛቻና ማስፈራሪያ ሲያደርጉ ቆይተዋል። ይህን ተከትሎም ወደ ወረዳው ዋና ከተማ የገቡ ተፈናቃዮች ማረፊያ የሚሆን የሚከራይ ቤት ባለማግኘታቸው ምክንያት በከተማው በሚገኘው የአውቶቡስ መናኸሪያ ውስጥ ተጠልለው እንደሚገኙም ተመላክቷል። ታጣቂዎቹ በዞኑ የተለያዩ አካባቢዎች በሚፈጸሙት ተደጋጋሚ ጥቃት ምክንያት ብዙ ሰዎች መገደላቸውን እንዲሁም መፈናቀላቸው ይጠቀሳል። ከሁለት ዓመት በፊት እንዲሁ የኢትዮጵያ ሰብአዊ መብቶች ታጣቂዎች ቡለን ወረዳ በኩጂ ቀበሌ ሌሊት ላይ በተፈጸመ ጥቃት 207 ሰዎች መገደላቸው ማስታወቁ የሚታወስ ነው። በቤንሻንጉል ጉምዝ በተለይ ራሳቸውን የቤንሻንጉል ህዝብ ነጻነት ንቅናቄ እንዲሁም የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ብለው የሚጠሩ ታጣቂዎቹ በተለያዩ ጊዜ በሚፈጸሙት ጥቃት በሰው ህይወትና በንብረት ላይ ከፍተኛ ጉዳት ሲያደርሱ መቆየታቸው ይነሳል። ታጣቂዎቹ በሰላም ወደ ማህበረሰቡ ተቀላቅለው ለመኖር ባለፈው ጥቅምት ወር ላይ የሰላም ስምምነት አድርገው የነበረ ቢሆንም አብዛኞቹ እስካሁን ድረስ ትጥቅ አለመፍታታቸውና በአገዛዙ ጭምር የተለያየ ድጋፍ እየተደረገላቸው እንደሚንቀሳቀሱ ነዋሪዎችና በአካባቢ የሚንቀሳቀሱ ተፎካካሪ ፓርቲዎች ሲገልጹ ይደመጣል። በመከላከያ ሰራዊትም አማራ በኦነግ እንዲወረር ተደረገ። ኮሎኔሉ የሚመራው የብልጽግና አገዛዝ አማራን በኦነግ ለማስያዝ በርካታ ሴራዎችን እየሰራ ነው። አሁን ለህግ ማስከበር በሚል ተልካሻ ምክንያት የኦነግና አድሚው ለውትድርና የደረሰ ወረሞ ወጣትን በሙሉ ከባድ መሳሪያዎችን ሳይቀር በማስታጠቅ የመከላከያ ልብስን በማልበስ አማራ እንዲገባ አድርጓል። የወዴድ ልብስ ኃይልም ሙሉ በሙሉ በሚባለው ሁኔታ የመከላከያ ሰራዊት ዩኒፎርም ተሰጥቶት አማራ ገብቷል። አማራ በተለይ ደግሞ ቆቦ አካባቢ ከገባው የኦነግ ኃይል መካከል አንዳንድ የመከላከያ ሰራዊት ይኖሩ እንጂ አብዛኛው የኦነግ አባላት ታጣቂዎች ናቸው። ከትላንት ጀምሮ በኢትዮጵያ መከላከያ ስም የኢትዮጵያን መከላከያ ልብስ ለብሶ የምስራቅ አማራ ፋኖን ሊወጋ ህዝብን ሊገድል ህጻናትን ሊደፍር የሄደው የኦነግ ኃይል ከፋኖ ምትተርፈው የተማረኩ የኦነግ አባላትም አሉ። ተማረኩ ኃይሎች አንገታቸው ላይ ባለው ካርታም ወሎና ራያ የኛ ነው የሚሉትን የነሽመልስ አብዲሳን የመሰፋት እቅድ ይዘዋል። እንደምርኮኞቹ ገለጻ አማራ ስልጣናችንን ይነጥቀን ነው በሚል ቅስቀሳ እንደገባን እንድንገባ ተገደናልም ብለዋል። የኦሮሞ ጀነራሎችም ስምሪት ሲሰጧቸው ታገዳዙ ላይ ተቃውሞን በሚያሰማ ንጹሃን ላይ በራሱ እርምጃ እንዲወስዱ እና ህዝቡ ፍራት እንዲሸበብ ትዕዛዝ እንደተሰጣቸውም አክለዋል። ከአማራ ፋኖ ላስታውራጅ አሳምነው ጽጌ ብርጌድ የተላለፈ መልእክት በሰሜን ወሎ ላይ በንጹሃን ደም የሰከረ የኦነግ ሰራዊት በግዳን ወረዳ ህዝብ ላይ ከትላንት ጀምሮ እስከዚህ ሰዓት ድረስ በዲሽቃ ከፋኖች ጋር ጦርነት ከፍቷል። ጦርነት የተጀመረው ከቀኑ 10 ሰዓት ከ30 ሲሆን የጥላት ኃይል የተፈረከረከ ሲሆን በፋኖ የበላይነት ውጊያው እየተመራ ይገኛል። በአሁኑ ሰዓት ጦርነት እየተካሄደ ያለው በግዳን ወረዳ 0 ቀበሌ አርጊ አምባ በተባለ ስፍራ ሲሆን ከሚሊሻና ከፖሊስም የቆሰሉ መኖራቸው ተረጋግጧል። ጦርነቱ የተከሰተው በላስታ ወረዳ አማራ ፋኖ አሳምነው ጽጌ ብርጌድና በግዳን ወረዳ ፖሊሶች መካከል እርቅ ለማድረግ ጥሪ የተደረገለት በቦታው ደረሰ ከሽምግልና ላይ ያለ እርቆ ተፈጽሞ ወደ ህልዋ ሲገባ መሆኑንም አክለውልናል። ተነገው የሚሊሻ ስልጣና መካና ሰላም ሊገቡ የነበሩ ከ60 በላይ ፖሊሶች ትናንት ምሽት በጉዞ ላይ ያሉ መጥፋታቸው ታወቀ። በዚህ ምክንያት ነገሌ ጀምሬ የነበረው የሚሊሻና የከተማ ፖሊሶች ስልጣና ወደሚቀጥለው ሳምንት መዛወሩን የውስጥ ምንጮች ገልጸዋል። ከተለያዩ የጎጃም አካባቢዎች በተለይ ከመርጦ ለማርያም ከቢቻና ከሞጣ ከና ከግንዶይንና አካባቢው ትናንት ተመርጠው ወደ መካና ሰላም ለስልጣና ሊገቡ የነበሩ ከ60 በላይ የ32ኛ ዙር ፖሊስ አባላት ናቸው ይጓዙበት የነበረውን አውቶቡስ በማስቆም በሙሉ ስርዓቱን ከርተው ትላንት አመሻሹ ላይ የጠፉት። አስቀድመው ወያኔ ስለወረረን ነው ስልጣና የምትገቡት የሚል ሐሳብ ማስረጃ ነግሯቸው የነበረ ቢሆንም ከስልጣናውን በኋላ ከምስራቅ አማራ ፋኖና ከሸዋ ፋኖ ጋር ሊዋጋቸው መሆኑን ሲያውቁ ከወንድሞቻችን ጋር አንዋጋም በሚል በኋላ ነው ጥለው የጠፉት። ስልጣና ካልገባችሁ መሳሪያችሁን እንወስድባችኋለን ተብለው ለነገ ስልጣና እንዲዘጋጁ ተነግሯቸው የነበሩ ከ400 በላይ የሚሊሻ አባላት ገሚሱ መሳሪያችንን ውሰዱ እንጂ ከፋኖ ጋር ልንዋጋ አንችልም የሚል አቋም ይዘዋል። ገሚሱ ደግሞ ለነገ ስልጣና ዛሬ ምሽት ወደ ተመደቡበት እንዲገቡ ቢነገራቸውም የት እንደገቡ አልታወቀም። የወዴድ ስርዓት አማራ ክፍለ ሀገር ላይ ባዶ ቀፎውን ቀርቷል። ፋኖ ጠንክሯል፣ ህዝቡ ከፋኖ ጎን ቆሟል፣ ሚሊሻውና ፖሊሱ እየከዳ ነው። ከአማራ ፋኖ ቴዎድሮስ ብርጌድ ከቋራ በርሃ የተላለፈ የትግል ጥሪ። ለተከበረው የአማራ ህዝብ በሙሉ ዛሬ የደረሰብን ያለው ሞት፣ መፈናቀል፣ መሰደድ፣ መታሰር፣ መታገት በራሳችን ሀገር ባይተዋር ሆነን ከ27 ዓመት በላይ ቆይተናል። ህዋስ ማንነታችንና ርስታችን ለማሳጠት ያልቆፈረው ጉድጓድ ያልነበረም ግን በቆፈሩት ጉድጓድ እንዲገቡ አድርጓል። ይሄ የቅርብ ቀን ጀብዳችን ነው። ያን ጸረ አማራ የወያኔ ስብስብ ሸኘን ባልን ማግስት ግን ማሊያ ቀይሮ የመጣው መራሽ ብልጽግና አገዛዙ በተሾመ ማግስት ዘራችሁን ላጥፋችሁ ብሎ መነሳቱ ሁሉም ያውቀዋል። የሞትን በትዕግስት ጠብቀናል። ትግስት ፍራቻ መስሎ የታየው ጸረ አማራ የሆነ የኦሮማ መንግስትን ዳግም ከስሩ ነቅሎ ለመጣል በቋራ በረሃ የሚገኘው የአማራ ፋኖ ቴዎድሮስ ብርጌድ የመጨረሻ የነጻነት የድል ችቦን ለመለኮስ ቆርጦ ተነስቷል። በመሆኑም ሁሉም የአማራ ህዝብ በውጭም በውስጥም ያላችሁ ወገኖቻችን በምትችሉት አቅም ሁሉ ከጎናችን እንድትሆኑ ጥሪያችን ያቀረብን ከዚህ በታች አጭር አቋም መግለጫ አቅርበናል። መራሹ የብልጽግና አገዛዝ ከወልቃይትና ከራያ ጁኒያንሳ የአማራ ፋኖ የጀመረውን የነጻነት ትግል ለማደናቀፍ በየቢሮ የተቀመጣችሁ ባንዳዎች ከድርጊታችሁ ማትቆጠቡ ከሆነ የማዳግም እርምጃ እንወስዳለን። ለሰባት ዓመት በምዕራብ ጎንደር ዞን ከገንዳ ውሃ ሽፋን ከሽንፋ ሽኩሪያ ሻሽጌ ሸንፋ ቋራ ከገንዳ ውሃ ጎንደር አማራ ተኮር የሆነ እገታና ግድያ በበላይነት ከጸረ አማራ የቅማንት ሽፍቶች ጋር ሁናችሁ እያሳገታችሁ ለሽፍቶች ልዩ ጥበቃ እያደረጋችሁ ያላችሁ የዞን የወረዳ የጸጥታ መዋቅሮች ከነሱ ለይተን ስለማናያችሁ በአስቸኳይ ከድርጊታችሁ እንድትቆጠቡ የማትቆጠቡ ከሆነ አስፈላጊውን እርምጃ ለመውሰድ እንገደዳለን። አማራ ላይ ጨረስ አይጀምርም። ትግላችን መራራ ቢሆንም ድላችን ግን ነጻነታችን ነው በማለት የአማራ ፋኖ ቴዎድሮስ ብርጌድ ከቋራ በረሃ መልእክቱን ቋጭቷል። የምስራቅ አማራ ፋኖ ለአማራ የሕክምና ባለሙያዎች ጥሪ ያቀረበ የምስራቅ አማራ ፋኖ ዋና አዛዥ ዋርኮ መሪ ወዳጄ በመላው የኢትዮጵያ ለሚገኙ የአማራ ተወላጅ ለሆኑ የሕክምና ባለሙያዎች የተጀመረውን የህልውና ትግል እንዲቀላቀሉ ጥሪ አቅርበዋል። በተለይም የሕክምና ሙያቸው ያላቸው ወገኖች በበረሃ ድረስ በመውረድ የቆሰሉ ጓዶችን ሕክምና በመስጠት በአማራ የህልውና ትግል ላይ ደማቅ ታሪክ እንድትጽፉ ሲል ጥሪ አቅርበዋል። የድሩ ቤት ሚሊሻዎች ከወነግ ኦሬድ የመጣ ትእዛዝ አንቀበልም በማለት እንበኝ ማለታቸው ተሰማ። የአማራ ሚሊሻም ቢበቃ ማለት ጀምሯል። ህዝባችን ለመጨፍጨፍ የሚሰጥም ስልጠና አንቀበልም አንሰለጥንም ማለታቸውን ለማወቅ ችለናል። ባቸፈር ወረዳ ድሩ ቤት ከተማ የሚገኙ የሚሊሻ አባላት የአማራ ህዝብ ላይ የሚደረገውን ሁሉን አቀፍ የዘር ማጥፋት እንቃወማለን፣ ከዚህ በኋላ እንዲህ አይነት ድርጊትን አንታገስም ሲሉ ተደምጠዋል። ይህን እርስ በርስ እንድንጋደል ሆን ተብሎ የታቀደ ሸራና በአማራ ህዝብ ላይ ሌላ ተጨማሪ ጭፍጨፋ ለመፈጸም የሚደረግን ስልጠና ማንካፈልም ላሰልጥን ብሎ የሚመጣ ካድሬ ወየውለት በማለት ስርዓቱን ፊት ለፊት ተጋፍጠዋል። በመጨረሻም ስልጠናውን እንደማይወስዱ ገልጸው በቀጣይ ለሚወሰዱት ከባድ እርምጃዎችና ለሚደርሰው አደጋ ላፊነት እንደማይወስዱ አስጠንቅቀዋል። የወሬዳ አመራሮች በአማራ ፋኖ ጉዳይ በድብቅ እየመከሩ ነው። የወሬዳ አመራሮች ፋኖ ለስልጠናችን አስጊ ሆኗል ብለዋል። ከዚህ ጋር ተያይዞ የአማራ ፋኖን እንዴት ማዳከምና ከህዝብ እንዴት መነጠል እንዳለባቸው ኮሌኑን ጨምሮ በርካታ የወሬዳ አመራሮች በድብቅ እየመከሩ ነው። በድብቁ ስብሰባቸው የፋኖ እንቅስቃሴ በእጅጉ እንዳሰጋቸውና ስልጣናችንን ሊያሳጣን እንደሚችል የሚል ስጋት አንስተዋል። ፋኖ አንድ ጠንካራ መሪ ካገኘ መከላከያን ሊገዳደር የሚችል ኃይል ስለሆነ መሪ እንዳያገኝና ኃይሉም የተለያዩ ስትራቴጂዎችን በመንደፍና ድሮንም ጭምር በመጠቀም ማዳከም እንደሚገባ ስለመምከራቸውም ከውስጥ የተገኘ መረጃ አጋልጧል። ከዚህ ጋር በተያያዘ የሚናገሩት ምንጫችን የአማራ ህዝብ በየተራ ከማለቁ በፊት መላው የአማራ ህዝብ ከዳር እስከ ዳር በመነሳት የወሬዳ አገዛዝን እየፈጸመ ያለውን ጥቃት እንዲከላከል መልእክት አስተላልፈዋል። ዜናው በዚህ አበቃ። Thank you.
ማፈናቀል ህዝብ ጥላቻና ዘረኝነት ብሔረተኝነት በመሰረቱ ከሀገር ወዳድነት የሚለየው ገንቢና ተራማጅ ባለመሆኑና በጥላቻ ላይ በመመስረቱ ነው። የወያኔ ብሔረተኝነት ከጥንስሱ ገና በናቅፋ ደደቢት ብቅ ሲል ጠባብና በአማራ ጥላቻ ላይ የተገነባ ነበር። ወይም ጋዜጣቸው ትግላችን ጸረ አማራ ጸረ ኢምፔሪያሊስት ነው ከማለቱ ሌላ የመጀመሪያው የወያኔ መርሃ ግብር ወይም ፕሮግራም በግልጽ ጸረ ሸዋ አማራነን ከማለቱ በተጨማሪ የኢትዮጵያ ህዝብ በአንድነት ሊኖር ይችላል የሚሉ ሁሉ ተንኮለኛ አማራዎች ናቸው ብሎም ነበር። መለስ ዜናዊ ሆነ ሰባት ነጋ ወጣትነታቸውን ያሳለፉት በአማራ ጥላቻ ነው። የቆየ የባንዳነት ቅርስም አለ። ለማንኛውም የወያኔ ታሪክ መሰረቱና አንብርቱ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ ላይ ክርክር የሚያሻው አይደለም። ዛሬ ወያኔ በአማራዎች ላይ ያተኮረ ጥቃት በሰፊው እያካሄደ ነው። በአማራው ላይ ጸና እንጂ ወያኔ ጋምቤላና ኦጋዴን ነዋሪዎችን ለምሳሌ በዘር ጥላቻ ደረጃ እያጠቃና እያፈናቀለ ነው። ወያኔ በተለይም መለስ ስፋት በረከትና አልፎም ሻቢያ በተለየ ደረጃ በአማራው ላይ ልዩ ጥላቻ አላቸው። ኦሮሞንም ሶማሌውንም ጉራጌውንም ወዘተ ግን አይወዱም። ይህ ግልጽ ነው። ወያኔና ሻቢያ ገና ከጥንቱ ትምክህተኞች ናቸውና የኢትዮጵያ አንድነት ጉዳይ አማራውን እንጂ ሌላውን አይመለከተውም ብለው ሲለፍፉ ቆይተዋል። እውነታ በሚለው የሻቢያ አማርኛ መጽሔት ቃለ መጠይቅ ሲደረግለት ኢሳይያስ አፈወርቂ ይህንኑ ተናግሯል። የኢትዮጵያ ህዝብ ሁሉ ለአገሩ አንድነት እንደሚጨነቅ ግን በገሃድ ትምህርት ለሁሉም ተሰጥቷቸዋል። ወያኔ በግምቱ አማራውን ካንበረከከና ኦሮሞውን ቅስሙን ከሰበረ ግቡ የሚሟላ ይመስለዋል። ይህ ግን ቅዠቱ ነው። የጎንደርና ወሎን መሬት ወደ ትግራይ ሲያጠቃልልም የቋራን መሬት ለሱዳን ሲሰጥ ዋልድባን ሲደፍር ወዘተ ይህ ሁሉ በወያኔ ግምት አማራውን ማዳከሙ ነው። ኢትዮጵያዊነትና አማራነት ግን ተወራራሽ አይደሉም። ኢትዮጵያን ለማውደም አማራን ማምከን የሚለው የወያኔ አቋም ውድቅ ነው። ኢትዮጵያዊነት በአንድ ብሔር ብቻ የሚገለጽም አይደለም። የአማራው ህዝብ ኢትዮጵያዊ ነው። እውነቱ ቢነገር ወያኔ ገዢ መደብ ያለው የአማራ ህዝብ ከትግራይና ኤርትራ ህዝብ በበለጠ የተበደለ ነበር። አብላጫው ኢትዮጵያዊ ዜጋ ኢትዮጵያዊ ነው። እንደ አንዳንዶቹ ኢትዮጵያዊነት ላይ ልደራደር ባይ አይደለም። ማፈናቀሉም ሆነ ጥቃቱ አማራው ላይ ቢያተኩርም አርባ ጉጉና በደኖ ብንልም ኦጋዴንም ጋምቤላም አፋርም ሲዳማውም ከፍጅትና ከመፈናቀል አልዳኑም። የማንነታችንና የትግላችን የአንድነታችን መሰረት ግን ሁሌም ብሔር ብሔረሰብ ሳይሆን ኢትዮጵያዊነታችን መሆኑን መርሳት ከቶም አይገባም። ለወያኔ ወፍጮ ባቄላ ልናቀርብለት ካልተነሳን በስተቀር ክስተቱ የወያኔን ዘረኛነት ቁልጭ አድርጎ አላይላለውም የሚያሳይ ነው። የመለስ አገዛዝ እድሜውን ሊያራዝም የቻለው ህዝብን በመከፋፈል ነው። በ1983 ዓ ም ጸረ አማራነትን ወያኔ ሲያናፍስ በብሔረሰብ ደረጃ ከመቅጽበት የፈሉት ቡድኖች ወያኔን አጅበው ያን የሽግግር ተብያ አሳፋሪ ሂደት አድምቀዋል። ወያኔን ደግፈው እጅ አውጥተዋል፣ ሰግደዋል። ሳይውል ሳያድር ግን ወያኔ አንቅሮ ተፍቷቸዋል፣ ሹመታቸውም ተኖ ቀርቷል። የወያኔ ጸረ አማራነት በመሰረቱ ጸረ ኢትዮጵያዊነት በመሆኑ ለአማራ ብቻ የመጣ መርገም የመሰላቸው ወዲያውኑ ሁሉንም ወያኔ ገርፏል፣ አቃጥሏል። ከወያኔ በማበር አማራን እናወድማለን ብለው በበደኖም አሰቦትም አርባ ጉጉም ፍጅት በደም የተጨማለቁትም ሁሉ በወያኔ ተዋርደው ለስደት ተዳርገዋል። ወያኔ በአማራውም በአኝዋኩም በሶማሌውም በሲዳማውም ወዘተ ላይ የመጣ በከራ ነው። ይህን በመገንዘብና በደረጃ አኳያ ባንዱ ላይ የሚደርሰው በደል በወያኔ ፍርሃት የተነሳ ከሌላው አንጻር የተነቀረ ወይም የቀነሰ ቢሆንም
መነሻና መድረሻው ግን የወያኔ ጸረ ኢትዮጵያዊነት ነው። ይህንን በመገንዘብ ነው መፍትሄ መሻት መጣር ያለብን። በወያኔው መንገድ በአጸፋ መስጠት ደረጃ መንቀሳቀሱ የሚያዋጣና የሚጠቅም ሊሆን አይችልም። ወያኔ በቀደደው የብሔረሰብ ክፍፍልና መደራጀት ጎዳና መንጎዱ ተሞክሮም አላዋጣም ያለ ነውና ዳግም በዚያ ለመኳተል መነሳቱ ፍሬ አልባ ነው። ወያኔ ገና ሲመሰረት ትግሌ ጸረ አማራ ነው ብሏልና ነጋ ጠባ እነመለስም ሆኑ እነስብሃትም አማራውን ሲያጠቁ የሰማነውና ያየነው ነውና ወያኔ ጸረ አማራ ነው በሚል አዲስ ዜና ያገኘን ይመስል መናወጥ የለብንም። ወያኔ ጸረ አማራም ጸረ ኢትዮጵያም ነው። ቁም ነገሩ እንዴት ተባብረን ይህን እጭራቅ እናስወግዳለን እናጠፋለን የሚለው ነው። ይህ ደግሞ መተባበርን ይጠይቃል። ቢያንስ ኢትዮጵያዊነትን የትግላችን መሰረት ማድረግ ኢትዮጵያዊነትን በሰበብ አስባብ ውስተን ወደ ብሔረሰብና ጎጥ ደረጃ ከወረን ከተከፋፈል አገራዊና ኢትዮጵያዊ ሰልፍና እይታን ከዘነጋን መጨረሻው ለወያኔ እንጂ ለአገራችንም ከቶም የሚጠቅም አይሆንም። ነጋ ጠባም በወያኔ ጸረ ኢትዮጵያዊነት ላይ ብሽታን ማስተናገድ አንችልም። ይህ ቡድን ይህ የነመለስና የሰባት ጥርቅም ይህ ትምክተኛ የትግራይ ስብስብ የለየላቸው ጸረ ኢትዮጵያና የህዝብ ጠላት መሆናቸውን ማወቅ ያሻል። ይህ ከታወቀና ወያኔ ጠላት ተብሎ ከተፈረጀ መፍትሄውን በስራ ማዋል የምንችልበት ሁኔታ ይኖራል። ከመለስ ተጣላን ብለው ግን ወያኔነትን የሚያቀነቅኑትን ጸረ ህዝብ ወንጀለኞችን የባዕድ ቅጥረኞችን ሁሉ መሪና ታዳጊ ብሎ ማጣፉ ከቀጠለ ደግሞ ስሬት ሳይሆን ውድመትና ድቀት እድላችን ሆኖ እንደሚቀጥል ማወቅ ይኖርብናል። ከመለስ ተለየን ከህዝብ ጎራ ተቀላቀልን የሚሉ አስመሳዮች የወያኔን ገበና ከመደበቃቸው ሌላ ቡድናቸው የፈጸማቸውን ወንጀሎችንም ሸፋፍ ነው ማለት የሚፈልጉ ናቸው። አንድም ቀን ወያኔ የጎንደርንና ወሎን መሬቶች ዘርፎ ከትግራይ ማጠቃለሉን አማራውን ማፈናቀሉን እስረኞቹን ደብዛ ማጥፋቱን ሲጠቅሱ ወይም ሲያወግዙ አይሰሙም። ለውጥ የሚፈልጉት ሁሉም በወያኔ ወይም በትግሬ በላይነት ስር ነው። ሻቢያም ቢሆን ኢትዮጵያዊነትና አማራነትን ተወራራሽ አድርጎ በጠላትነት ፈርጆ ታጋይ ኢትዮጵያዊ ኃይሎችን ሲያደናቅፍና ሲያዳክም ሲከፋፍልም ቆይቷል። ሌሎች ደግሞ መርሃ ግብራቸውም ሆነ የቀን ተቀን ስምሪታቸው የሚወጣው ከባዕዳን ሆኖ ሀገር የሚጠቅም ሳይሆን ለጌቶች ነጮች የሚበጅ መንገድ የሚካሄድ ሆኖ ማፈራነታቸው ቀጥሏል። የሀገር አንድነትን ለአደጋ የሚያጋልጡትንም አገር ወዳድ ኃይል ብለው ለማቀፍ አይናቸውን ጨፍነው ሊሞኙና ሊጋለቡ የተጎነበሱ ዜጎችም በተለይ በባዕድ አገር ጥቂት አይደሉም። ይህ ሁሉ መዘበራረቅና መደነጋገር የሐሳዊ መሲሆችና አጭበርባሪ የፖለቲካ ነቢዮች መፍላት ትግላችንን ይበልጥ ከባድ አድርጎታል። አፈጮሌ ጥራዝ ነጠቆች መድረክ ይዘው የፖለቲካ አዋቂና መሪ ነን ሲሉ የሚወናበደውና የሚያጨበጭበው በዝቶ መድረኩ ደፍርሷል። ሐቁ ይነገር ከተባለ ብዙ ተሞክሮን ነበረን ግና መገንዘቡ ያቃተን ይመስላል ቢባል ስህተት አይሆንም። ወደ አፍሪካይቱ አገር ሴኔጋል እይታችንን ብንወስድ አምባገነን ለመሆን ከጅሎ የነበረው ፕሬዚዳንት አብዱላይ ዋዴ በምርጫ ሲሸነፍ ውጤቱን ተቀብሎ ስልጣን ለቋል። በ1997 ዓመተ ምህረት በምርጫ የተሸነፈው መለስ ህዝብን ፈጅቶ በስልጣን ቀጠለ እንጂ ተሸነፍኩ ብሎ ስልጣን አልለቀቀም። አልታደልንም ተብሎ የሚታለፍ አይደለም። መለስ ዜናዊ ለባዕዳን አድሮ የባዕዳን ድጋፍን አግኝቶ የባጀብን እርኩስ ኃይል ነው። ሽንፈቱ በባዕዳን እርዳታ የሚመጣ አይደለም፣ የሚፈልጉት አሽከራቸው ነውና። ሽንፈቱ ከወያኔ ባልተለዩና ወያኔም በሆኑ አስመሳይ ተቃዋሚነን ባዮች መሪነት የሚከሰት አይደለም። የወያኔ ሽንፈቱ ለባዕዳን አድረው የባዕዳን ተልእኮን ሊያሟሉ በተነሱትም የሚመጣ አይደለም። የወያኔ ሽንፈት እውን የሚሆነው ወያኔ የኢትዮጵያ ጠላት ነው ብለው አምረው ሊያጠፉት ተነስተው በሚታገሉት ዜጎች ብቻ ነው። የኢትዮጵያ ቀውስ ተፋፍሞ ወደ ፍንዳታው እያመራ ባለበት ቀዝቃዛ ውሃ በእሳቱ ላይ ሊቸልሱ የሚቅበዘበዙ በዝተዋል። በ1997 ምርጫ ጊዜ የወያኔ ሽንፈት አፍጦ ሲመታ ጸረ ወያኔን ያሉ ስንቶቹ የትግራይ ተወላጆች የወያኔ ደጋፊ እንደሆኑ ታዝበናል። ዛሬ ተቃዋሚነን የሚሉት ደግሞ ባለሀብትና ከበርቴዎች በመሆናቸው ወያኔ ቦዘኔ የሚለውን ሰፊ ህዝብ ከወያኔ ባልተናነሰ ይፈሩታል። በወያኔ ዘመን የከበሩትም ስርነቀል ለውጥን ይፈራሉ። ይህን ሁሉ ተገንዝበን ጋሬጣዎቹን ማስወገድ አለብን። ግዳጁ ብዙ ነው፣ ፈተናው ከባድ ነው። ያገር ጉዳይ ነውና ላይችል አይሰጠውም ነውና በራሱ ሀገር የሚፈናቀለው መሬቱን የሚነጠቀውና የሚፈጀው ህዝብ ከእንግዲህ ሳበዛችሁት ብሎ በጠላቶቹ ላይ ሊነሳ ሊያመጽና ገዢነን ያሉትንም ሊያስጨንቀና ሊቀጣ ይገባል። ሌላ መንገድ ሌላ መፍትሄ የለም። በሰላም ወያኔን ማፈገድ የሚሉን ዘለዓለማዊ ባርነትን ሰባኪዎች ወይም የወያኔ ስርዓት የትግሬ የበላይነት ገዢነት የሚሉት እንዳይነካ የሚፈልጉ ብቻ ናቸው። ልንነቃባቸው ይገባል። የኢትዮጵያ ህዝብ የተከበረና ሊከበርም የሚገባው ነውና ማንንም ጥራዝ ነጥቅ ለምራህ በስምህ ልንጫጫ ሊለው የሚጠበቅ አይደለም። የተቃዋሚ የፖለቲካ መድረክ የተባለውም መጥዳት አለበት። መቀለጃና የማንም መጫወቻ መሆኑ ማብቃት አለበት። የወያኔ መውደቂያ ጊዜ ደርሷል። የነጻነት ደወል ደውሏል። ይዘው ደረሰ የነጻነት ፋና። መራራው ትግል ይግፋ መድህንህ እሱ ነውና ብሎ ያ ጀግና ትውልድ የዘመረው ዛሬም ወቅታዊ ነው። ኢትዮጵያን ለማዳን በኢትዮጵያዊነት አብረን እንነሳ። ለመጓዝ ወደ ኋላም መመለስ ከዝግጅት ክፍላችን የቀረበ የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኖረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገር ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጻሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር ከስህተቶች ተምረን ያለፈን ስህተት ላለመድገም ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ህግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ። አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ወዘተ ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፈን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት፣ ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ፣ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፈው አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገሉ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲቋደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል ባፍ ሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በምርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛት ይባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነጉድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት አገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ከሃዲ የሚለውን ቃል ለመጀመሪያ ጊዜ በሀገራችን መጠቀም የተጀመረው በአድዋ ጦርነት ወቅት ነበር። በኋላም የስሁል ሚካኤል የልጅ ልጅ ኃይለሥላሴ ጉግሳ ከድቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለሥላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የስዑል ሚካኤል ቅርሳቸው ሲፈርስ፣ አድዋ ከተማቸው ሲነድ ሲጨስ፣ ድርቡሽን አልጥልቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ፣ ያልበላኝን ቦታ አትከክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ አጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናኢነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ ህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመፅ እውን መሆንን ምልክቶች ያዘሉ ናቸው። የአመፅ ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመፅን ሊፈጥሩ የሚችሉ እርሾች ናቸው። የህዝባዊ አመፅ መከሰት ምክንያቶች ግን በአመፃ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመፅ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመፅ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመፅ ምልክቶች ግን ከአገር አገር እንብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመፅ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ የአስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻ ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቀተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጽሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር እረፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብዓተ መሬቱም እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመፅ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከእነዚህ ሁኔታዎችም ጥቂቶቹም ብቻ ብንጠቅስ አንድ የአገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ውጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው፣ በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡቡ የአገራችን ክፍል በተለያዩ አካባቢዎች የአመፅ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታም እያመፁ መደራጀት፣ እየተደራጁ ማመፅ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመፅ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። ሶስት ይህን በመሰለው ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ፣ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊ ትግል ማሸጋገር ይቻላል። አራት ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን የጠራና የነጠረ የፖለቲካ ዓላማን ይዞ መጓዝን ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በሀገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በሀገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የተጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በሀገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጸና ራዕይና ህዝባዊ ዓላማን ይዘን በግብ ግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በሀገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዘው ሰራተኛውን፣ አርሶ አደሩን፣ ሴቶችና ወጣቶችን፣ የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዴሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዕዳን እየተቸረቸሩ ንብረትና አገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ ሀገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብ ግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል፣ የሰብአዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቅርና በሌሎችም ቦታዎችና አገሮች ቢፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች፣ የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልኮ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣ መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር፣ ሰ በእስር ለሚሰቃዩ፣ ደብዛቸው ለጠፋ፣ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት፣ ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርኩሶ የሚያመረቃ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። ሰ በወሬ ሳይሆን በተግባር ትክክለኛና ህዝባዊ ራዕይ ይዘው በህዝብ መካከል እየታገሉና እያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድ ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን። ሁሉም የትግል ስልት ሀገርን ለማዳን ባምባገነኖች መብቱ ተገፎ ተለጉሞና ተረግጦ የሚኖር ህዝብ ሰብእናውን ለማስከበር ባለው አቅምና ባመቸው መንገድ ሁሉ መታገል ይገባዋል። ጨቋኞች ላይ ማመጽ የእግዚአብሔርን ፈቃድ መፈጸም ነው ሲሉ የጥንቱ የአሜሪካ ፕሬዝዳንት ቶማስ ጄፈርሰንም የተናገሩት የሚታወስ ነው። ህዝብ ለመብቱ ካልታገለ ተወደደም ተጠላም ጭቆናን በዝምታ እንደተቀበለ ተደርጎ መወሰዱ የማይቀር ነው። መብት በጅምላ ሆነ በነጠላ ሲገፈፍ፣ ሲታገድ፣ ሲገደብ፣ ሲቀረፍ የመብት ባለቤት የሆነ ሁሉ መቃወም፣ ማመጽ፣ አሻፈረኝ ማለት የሚጠበቅበት ነው። የኢትዮጵያ ህዝብ ችኩልና ቅብጥብጥ አይደለም፣ ታጋሽ ነው። ለሀገር ጥቅም እስከሆነ ድረስ እስካመነበት ድረስ ችግርና መከራን ይችላል። ቀበቶውንም ያጠብቃል፣ ፍላጎቱንም ይገዛል። ይህ የህዝባችን ባህሪ ሆኖ መቆየቱ ታሪክ የሚመሰክረው ነው። በአንጻሩ ደግሞ የኢትዮጵያ ህዝብ የሀገሩ ህልውና ሲነካ፣ ክብሩ ሲደፈር፣ አንድነቱ ሲናጋ፣ ሰብእናው ሲደፈር አሻፈረኝ ማለት መሸፈት ማመጽ ለማዱ ነው። ክብሩን ሰብእናውን ሀገሩን አንድነቱን ለማንም አታልፎ መስጠት አይፈልግም። ጠላት ኃይለኛ ነው ብሎ አይገብርም። ይህ አለ የሚሉ ይህን አለ የሚሉ ታሪክን እንደገና ማጤን ይኖርባቸዋል። ህዝብ ለመብቱ ሊታገል ሲነሳ ጨቋኞች በኃይል ያፍኑት መጣራቸው የሚጠበቅ ነው። ነጻነትና መብት በልመናና ተንበርክኮ በመማጸን የሚገኙ አይደሉምና ዋጋቸው ቀላል አይደለም። ትግል መስዋዕትነትን ያካትታል። ውጣ ውረድ፣ ስቃይ፣ መከራ፣ እርዛት፣ ጥማት ወዘተ የትግል አካል ናቸው። ትግል ከተፈራ፣ መስዋዕትነት ከተሸሸ አማራጩ ለጨቋኝ አሜን ብሎ መገዛት፣ በባርነት መረገጥ፣ መሰቃየት ነው። ይህን ወራዳ ምርጫ የኢትዮጵያ ህዝብ ትናንትም ዛሬም ለጥቂት ከሃዲ ባንዳዎች የተወው ቅሌት ነው። ህዝብ ለሀገሩ ለመብቱ ሲቆም ሲታገል ከማንም ፈቃድን አይጠይቅም። መብት መሰረታዊ ነው፣ ሰብእና ማንነቱ ነው። ሀገሩ የሰውነቱ የዜግነቱ መግለጫ ናት። ልተንፈስ ብሎ ፈቃድ ይጠየቃል። ስለዚህም መብቱን ያጣ ህዝብ ከጨቋኞች ልታገል ወይ ብሎ ፈቃድ ይጠይቅ አይገባም። ትግል ስንልም የትግሉ ስልት የሚወሰነው በሁኔታውና ህዝቡ ይገባል ያዋጣል በሚለው ነው። ጨቋኝ ገዢዎች የትግሉን ስልት ወሳኝ ሊሆኑ አይችሉም። የሰላማዊ ትግልን ጎዳና ዘግተው አጣምስ ብረታጣንሳ ማለት አይችሉም። ካልፈቀድንልህ አትሰለፍም፣ ብንጨፈጭፍህም በብረት አትግጠመን ወዘተ የማለት መብትም የላቸውም። ህዝቡ ራሱ ሁኔታውን በማጤን ሁኔታው ግድ በሚለው በሚጠይቀው መንገድ መታገል ይኖርበታል። በማንኛውም የትግል ስልት ህዝቡ አላስፈላጊ ጉዳት እንዳይደርስበት በዘዴ መታገል እንዳለበትም ይታወቃል። ጨቋኙ መንግስት የሰላማዊ ትግል ጎዳናን በዘጋበት ሁኔታ ዋነኛው የትግል ስልት ሰላማዊ ሊሆን እንደማይችል ግልጽ ነው። ሆኖም በዚህ ሁኔታ ሆነ ሰላማዊ ትግል ሊካሄድ በቻለበት ሁሉ ይህንኑ የትግል ስልት መጠቀም ውጤታማ መሆኑ አያጠራጥርም። ከጉዳት ነጻ ባይሆንም ጨቋኙን በማናጋት ህዝብን በስፋት በማስተባበር በማነቃቃትና በማታገል የማይናቅ አስተዋጽኦ አለው። የካቲት 66 ህዝባዊ ትግል በዋና መልኩ የትጥቅ ትግል እንዳልነበረ ይታወቃል። በሰላማዊ ትግል ስልት ሰላማዊ ሰልፍ፣ የሥራ ማቆም አድማ፣ ሥራ ማቀዝቀዝ፣ ኢኮኖሚያዊ ሻጥር ወዘተ ይካተታሉ። በቅርቡ የዛየር ህዝብ የሙት ከተሞች የከተማን ሁሉ እንቅስቃሴ ማቆምና የሥራ ማቆም አድማን በማቀናጀት የሞቡቱን መንግስት አናግቷል። ሰላማዊ ሰልፍ ለተኩስ አደጋ የተጋለጠ ቢሆንም በስልት ተቀናጅቶ ሲካሄድ ውጤታማ ከመሆኑም በላይ ለሥራ ማቆም አድማ ጥርጊያ ይሆናል። በቀድሞ የተማሪዎች እንቅስቃሴ ለምሳሌ የዩኒቨርሲቲ ተማሪዎች ሰልፍ በሁለተኛና አንደኛ ደረጃ ተማሪዎች በሀገር አቀፍ ደረጃ ተደግፎ ሁሉም ተማሪ ትምህርት አቁሞ በሚስጥር በተቋቋሙ የስትራይክ ኮሚቴዎች አማካይነት ተማሪዎች እየወጡ ከመኝታ ቤት ለወጡ የክፍለ ሀገር ተማሪዎች መርጃ ከህዝብ ገንዘብ እየተሰበሰበ ወዘተ ትግሉ መፋፋሙ ይታወሳል። ሰልፍ ከመደረጉ በፊት በትግሉ ሂደት ሊያዙ ሊታሰብ የሚችሉ ተመራጭ ተማሪዎች መሪዎችን የሚተኩና የሚሰሩም ይዘጋጁ ነበር። ሰላማዊ ሰልፍ ባላመቸበት ሊተካ የሚችል ወይም ይህንኑ በተጠናከረ ደረጃ ለማገዝና ትግሉን ለማጠናከር የሚረዳ ሌላው ስልት ደግሞ የሥራ ማቆም አድማ ነው። ይህ ሥራ ማቆም ጠቅላላ ከሆነ ውጤቱ ምንኛ ከፍተኛ እንደሆነ በየካቲት የተንኮታኮተው የእንዳልካቸው መኮንን መንግስት ምሳሌ ነው። የሥራ ማቆም አድማ የተወሰነ ክፍልን በማጠቃለል ጀምሮ ለምሳሌ ተማሪ፣ አስተማሪ ወይ ሰራተኛ ቀስ በቀስ ሌሎችን ሊያካትት ይችላል። አሊያም በበቂ ዝግጅት ሁሉም ቢሮ፣ ፋብሪካ ሰራተኛ፣ ትራንስፖርት፣ ተማሪ፣ አስተማሪ፣ ባለሱቅ ወዘተ በተወሰነ ጊዜ አድማ መጀመር ይችላሉ። ይህ የከተማ ህዝብ አይነተኛና ኃይለኛ የትግል መሳሪያ ነው። ስራን በማቀዝቀዝ የጨቋኙ ስርዓት እዝና ፍላጎት እንዳይሟላ በማድረግ ወዘተ ትግል ይካሄዳል። በዚህም ትግል ሰፋ ያለ ህዝብ መካፈል ይችላል። የጨቋኙ ጀሌ የሆኑትን መነጠል፣ በመንግስትና በጭፍሮቹ ባል ላይ አለመገኘት ወዘተም የትግሉ ሌሎች ገጽታዎች ናቸው። ትግሉ ሰላማዊና ትጥቅን የይፋና የህቡን ስልት አጠናጅቶ መገኘት ያለበት ሲሆን በሁሉም መስክ ፍሬያማ ውጤት እንዲያስገኝ በትኩረት መስራት መሟላት ያለባቸው ሁኔታዎች አሉ። አንደኛ፣ ሰፋ ያለውን የህብረተሰብ ክፍል በየፈርጁና እንዲያቅሙ ማታገል መቻል። ሁለተኛ፣ የትግሉ መፈክሮች የብዙሃኑን መሰረታዊ ጥያቄዎች ያንጸባረቁ መሆናቸው። ሶስተኛ፣ ለጠላት ሰርጎ ገቦችና ለጥቅጥረኞች ዝግ የሆነ ህዝባዊ የህብረት እንቅስቃሴ እውን ማድረግ። አራተኛ፣ በራስ አነሳሽነት በልዩ ልዩ ስልት ትግሉ እንዲከሰትና ቀጣይነት እንዲኖረው ማድረግ። አምስተኛ፣ የትግሉን ሀገር አቀፋዊ ክስተት ማረጋገጥ። በየካቲት 66 እና ከዚያ በኋላም በተካሄደው ግዙፍ ህዝባዊ ትግል አያሌ ተመክሮ ተገኝቷል። የወጣቱ ትግል በወላጆች ሲደገፍ፣ የተማሪው ከላብ አደሩ ሲጣመር፣ የከተማው ከገጠር ጋር ሲያብር ጠላትን እንደሚያናጋ ታይቷል። በአንጻሩም ችኩልነትና ጀብደኝነት ካየለ፣ መዝረክረክና ስሜታዊነት ከተጠናከረ፣ የኃይል ቁጠባና የተፋፋመ ትግል ሚዛን ካልጠበቀ ወይም ካልተጠበቀ ጉዳት እንደሚደርስም ታይቷል። በአንድ ወቅት ፍሬያማ የሆነ የትግል ስልት ሁኔታው ሲለወጥ መለወጥ እንዳለበት ያኔው ተመክሮ ይጠቁማል። ከትግሉ መልስ የተገበየው ተመክሮ ቀላል አይደለም። ህዝብን ያቀፈና ያሳተፈ የሽምቅ ውጊያ ስልት የተከተለ ትግል ሀያል መሆኑ አያጠራጥርም። ጠላት ነጥሎ እንዳይረባረብና እንዳይጎዳ ከየአቅጣጫው ማዋከብ ያሻል።
በተክተግሎም የሚደረግ ተሳትፎ የጠላት ኮንቮይ በተኩስ ከመዘጌት መንገድ ከመዝጋት የወታደሩ ሞዳል ሞራል ከማዳሸቅ የጥይት ክምችቱን ከማቃጠል የነዳጅ ምንጩን ከማጋየት ጀምሮ በታጋይ ኃይል ሰራዊት ተፈልፎ እስከመዋጋት ያለውን ያጠቃልላል። በአሁኑ ወቅት በአዲስ አበባ በስልጣን የተሰየመው የወያኔ መንግስት ከብዙሃኑ የተነጠለ መሰረቱ የጠበበ ኃይል ነው። የአንድ ጎሳ የበላይነትን የሚያንጸባርቅና በዚህም ላይ የተመሰረተ ነው። በእርግጥ የታጠቀና ለአረመኔያዊ ፍጅትም ቅኝት ያለው ነው። የባዕድ ደጋፊዎችም አሉት። ይህ ሁሉ በሚዛን መግባት ያለበት መሆኑ ግልጽ ቢሆንም ህዝብ ተባብሮና ተደራጅቶ በስልክ ከታገለ ጨቋኙ መንግስት ሽንፈትን መጎናጸፉ አያጠራጥርም። ይህንንም ሽንፈት ለማፋጠን ይህን አረመኔ ቡድን በስልት ለመነጠል በሀገርም በውጭም አጋር ለማፋጣት የተቀነባበረ ጥረት መደረግ ይኖርበታል። ተጨባጭ ሁኔታ እንደሚያሳየው ገርበብ ብሎ የነበረው የሰላሙ ትግል በር እየተዘጋ ነው። ወያኔ ህዝብን በኃይልና በሽብር ሊገዛ መወሰኑን በአረመኔያዊ ጭፍጨፋ እያረጋገጠ ነው። ላይቀሬውና ለወሳኙ ፍልማ መዘጋጀቱ የክት መሆኑን ሁኔታው ይጠቁማል። በህብረት ለሀገር ሁሉና መታገል እንደሚገባ ያሳያል። በሰላማዊ ማለትም ስራ ማቆም አድማ ወዘተ ሆነ በትጥቁም የወያኔን መንግስት እድሜ ለማሳጠርና ኢትዮጵያን ከጥፋት ለማዳን በህብረት መታገል እንደሚያሻ ሁኔታው ይገልጻል። ሀገርን ጥፋታን ከጥፋት ለማዳን በሁሉም መንገድ መታገል መብትም ግዴታም ነው። አድማጮቻችን ከዚህ በላይ ያሰማናችሁ የመልእክተ ኢህአፓ ጽሑፍ የወጣው በየካቲት 1985 ዓመተ ምህረት ነበር። Thank you.